ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የዕለተ ማክሰኞ ምሽት ፕሮግራም አሁን ጀመራል። ተከትሎ የተናገሩ በርከት ያሉ ዘገባዎች አሉን። በእለቱ በሰዓቱ ይቀርባል። የማክሰኞ ሚያዝያ 25 2014 ዓመተ ምህረት ዝግጅታችን እንደሚከተለው ይስተናገዳል። አስተናጋጃችሁ አሉላ ከበደ ነኝ። የእለቱ ዜና አቅራቢ ደረጀ ደስታ ነው። የሰዓቱን ዜና እንስማና ወደ ዝርዝሮቹ እንዘልቃለን። መልካም ምሽት።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ የሰብአዊ መብቶች ኮሚሽን የመንግስት ወታደሮች አንድ የትግራይ ተወላጅ ወንድ ልጅን ሲያንገላቱ ከዚያም በጥይት ሲመቱ የሚታዩበት እንደሆነ የተገለጸውንና በኢንተርኔት እየተዘዋወረ የሚገኘውን የቪዲዮ ምስል በመመርመር ላይ መሆኑን አስታውቋል። በአራት ደቂቃው የቪዲዮ ምስል ላይ የኢትዮጵያ መከላከያ ሰራዊት መለየው ልብስ የለበሱ ሰዎች የከበቡትና አቢአዲ ከተባለው የሰሜን ትግራይ አካባቢ የመጣ ነው ያሉትን የትግራይ ተወላጅ ልጅ ሲያዋክቡት ይታያል። የኢትዮጵያ ሰብአዊ መብቶች ኮሚሽን ድርጊቱን በተመለከተ መረጃ በመሰብሰብ ላይ መሆኑን ገልጿል። በቪዲዮ ምስሉ ላይ ፊቱ ደም በደም የሆነው ልጅ ቁጭ ብሎ ዩኒፎርም የለበሱ ሰዎች ከበውት እንገድልሃለን እያሉ ሲያስፈራሩትና በማስከተል አንደኛው ጠጋ ብሎ ሲተኩስበት የሚታይ ሲሆን ቪኦኤ ይህ ድርጊት የተፈጠረበትን ስፍራም ሆነ በምስሉ ላይ የሚታዩትን ሰዎች ማንነት በነጻ ምንጭ ለማረጋገጥ አልቻለም። ገልሞ ዳዊት ከአዲስ አበባ ባጠናቀረው ዘገባ እንዳለው ጉዳዩን አስመልክቶ የተጠየቁት የኢትዮጵያ መንግስት ኮሙኒኬሽን ሚኒስቴር እና የኢትዮጵያ መከላከያ ሚኒስቴር ቃል አቀባይ ፈቃደኛ ሳይሆኑ ቀርተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል አሳይቶ የነበረው የኢትዮጵያ ሚዲያ በከፍተኛ ሁኔታ ማሽቆልቆሉንና በተለይ ለእስር የሚዳረጉ ጋዜጠኞች ቁጥር በከፍተኛ መጠን መጨመሩን ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ አስታውቋል። በሌላ በኩል ከትላንት በስቲያ ሲቪል በለበሱ ታጣቂዎች ከመኖሪያ ቤት የተወሰደው የአማራ ድምጽ የተሰኘውና የኢንተርኔት ላይ ሚዲያ አዘጋጅ ጎበዜ ሲሳይ የትና በምን ሁኔታ እንዳለ ማወቅ አልቻለም ሲሉ የግል ጠበቃውና ቤተሰቦቹ ገልጸዋል። ጠበቃ አዲሱ አልጋው ዛሬ አዲስ አበባ ውስጥ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና ምንም አይነት መረጃ ማግኘት እንዳልቻሉ ገልጸዋል። ይህ በእንዲህ እንዳለም በእስር ላይ የሚገኙትና ሁለቱ የኦሮሚያ ኒውስ ሚዲያ ዘጋቢዎች ክሳቸው ውድቅ ተደርጎ በአስቸኳይ እንዲፈቱ ሲፒጄ ጠይቋል። ዝርዝሩ በእለቱ አብይ ርዕስ ይቀርባል። ሶማሊያ ውስጥ የአልሸባብ ተዋጊዎች በማዕከላዊ ሶማሊያ ሸበሌ ክፍለ ግዛት ውስጥ የሚገኘውን የአፍሪካ ወታደራዊ የጦር ሰፈር በዛሬው ዕለት በመውረር ማጥቃታቸው ተነገረ። የአካባቢው ባለስልጣናትና የደህንነት ባለስልጣናት አልሸባብ የጦር ሰፈሩን ለጥቂት ጊዜ ተቆጣጥሮ መቆየቱን ተናግረዋል። ከመቋድሾ በስተሰሜን 150 ኪሎ ሜትር ላይ የምትገኘው የኢላባራፍ ከተማ ከንቲባ አብዱላሂ ሐጅ መሐመድ አማጽያኑ ወደ ጦር ሰፈሩ የዘለቁት መጀመሪያ በትላልቅ ተሽከርካሪዎች የተሰማሩት ሁለት ያጥፍቶ ጠፊዎች ባደረሱት ፍንዳታ ሰብረው ከገቡ በኋላ መሆኑን ገልጸዋል። አልሸባብ 173 የአፍሪካ ህብረት ወታደሮችን መግደሉን ያስታወቀ ሲሆን የህብረቱን ወታደሮች በጦር እስረኝነት መያዙ አስታውቋል። አልሸባብ የሰጣቸው መግለጫዎች በገለልተኛ ወገን ያልተረጋገጠ ሲሆን የአፍሪካ ህብረት ዋና ጽህፈት ቤትም ሆነ የሶማሊያ ወታደራዊ ባለስልጣናትን አስተያየት ለማግኘት የተደረገው ሙከራ አልተሳካም። ጥቃቱ በደረሰ ጊዜ በስፍራው ያልነበረ መሆኑን የገለጸው መሐመድ የተባለው ሰው ለቪኦኤ እንደተናገረው ብዙ ሰዎች መሞታቸውን ገልጾ ቁጥራቸው ባይታወቅም ከህብረቱ ጦር የተገደሉት አብዛኞቹ የብሩንዲ ወታደሮች መሆናቸውን አስታውቋል። የማሊ ገዢ ወታደራዊ ጁንታ ከትናንት ሰኞ ጀምሮ ከቀድሞ የአገሪቱ ቅኝ ገዢ ፈረንሳይ ጋር የነበረውን ወታደራዊ ስምምነት ማቋረጡን አስታውቋል። የፈረንሳይ ወታደሮች በማሊ ሉዓላዊነት ላይ ያደርሱታል ያለው አሳዛኝ ጥፋት አውግዟል። ማሊ ውሳኔውን እንደምታሳልፍ ለሳምንታት የተጠበቀ ሲሆን የመጨረሻው ማረጋገጫ መነገሩ በፈረንሳይና በማሊ የጁንታ መሪዎች መካከል ያለውን ግንኙነት የበለጠ ሊያበላሸው ይችላል ተብሏል። የማሊ ባለስልጣናት ውሳኔውን ትናንት ሰኞ ከሰዓት በኋላ ለፈረንሳይ ያሳወቁ መሆናቸውን የገለጹ ሲሆን ፈረንሳይ እስካሁን በጉዳዩ ላይ ይፋዊ መግለጫ አልሰጠችም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ በሶስት የምዕራብ አፍሪካ አገሮች የሚያደርጉትን ጉብኝት በመቀጠል ትናንት ረፋዱ ላይ ኒጀር ገብተዋል። ዋና ጸሐፊው በኒጀር ከፕሬዝደንት መሐመድ ባዙም ጋር የተነጋገሩ ሲሆን በአገሪቱ የተንሰራፋው ሽብርተኝነትን ለመዋጋት ተጨማሪ የዓለም አቀፍ ድጋፍ ጠይቀዋል። ዋና ጸሐፊው ባለፈው እሁድ ከሴኔጋል ፕሬዝደንት ማኪ ሳል ጋር በዳካር ተገናኝተው ተነጋግረዋል። በወቅቱም ባደረጉት ጥሪ ወታደራዊ መፈንቅለ መንግስት በተካሄደባቸው በቡርኪና ፋሶ፣ ጊኒና ማሊ የሚገኙ አምባገነን መሪዎች ስልጣንን ለሲቪሎች በአስቸኳይ እንዲያስረክቡ ማሳሰባቸው ይታወሳል። ዩክሬን ውስጥ በሩሲያ ኃይሎች በተከበበችው ማሪዮፖል ከተማ 100,000 የሚደርሱ ሰላማዊ ሰዎች የሚገኙ መሆኑን የከተማው ከንቲባ ተናገሩ። ከንቲባው ቫዲም ቦይቼንኮ በኦቭስታል ፋብሪካ ውስጥ በየምሽጉና በየቱቦዎቹ የሚገኙ 2000 ሰዎችን ጨምሮ ሰላማዊ ሰዎች አሁንም በከተማው ውስጥ እንደሚገኙ ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ትናንት ሰኞ እንደተናገሩት እስካሁን በተደረገው ድርድር የወጡት ሰላማዊ ሰዎች ብቻ መሆናቸውን ጠቅሰው በፋብሪካ ውስጥ የሚገኙ ወታደሮችን አስመልክቶ የዩክሬን መንግስት እየተደራደረ መሆኑን አስታውቀዋል። የሩሲያ ወታደሮች ትናንት በሰጡት መግለጫ በፋብሪካ ውስጥ ከነበሩት ሰላማዊ ሰዎች መካከል 69 የሚሆኑት የዩክሬን ኃይሎች ወደሚቆጣጠሩት አካባቢ መሄድ የፈለጉ ሲሆን ሌሎች 57 የሚሆኑት ግን በሩሲያ ኃይሎች ቁጥጥር ስር በሚገኘው ስፍራ ለመቆየት መወሰናቸውን ተናግረዋል። ቀደም ሲል ሩሲያ ዩክሬናውያንን ያለፈቃዳቸው አስገድዳ ተወስዳቸዋለች የሚል ስሞታ በዩክሬን በኩል ተሰምቷል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ባለፈው ሰኞ ለግሪክ ቴሌቪዥን በሰጡት መግለጫ በፋብሪካ ውስጥ የቀሩ ሰላማዊ ሰዎች በሩሲያውያን እንወሰዳለን የሚል ስጋት ስላላቸው በዚያው መቆየትን መርጠዋል ብለዋል። በመጨረሻም የኦሮሞ ነጻነት ግንባር መስራችና በተለያዩ ደረጃዎች በመሪነት ያገለገሉት ጸሐፊና የሳይንስ ምሁር የነበሩት ታደሰ ኤባ ትናንት ዕለት ከዚህ ዓለም በሞት ተለይተዋል። ዶክተር ታደሰ ያረፉት እዚህ ዩናይትድ ስቴትስ ውስጥ በሕክምና ሲረዱ ከቆዩ በኋላ መሆኑ ታውቋል። የኦሮሞ ነጻነት ግንባርና የዋሽንግተን ዲሲ አካባቢ የኦሮሞ ማህበረሰብ አባላትና ድርጅቶች በየፊናቸው ባወጡት መግለጫ በዶክተር ታደሰ መሞት የተሰማቸውን ሐዘን ገልጸዋል። የኦሮሞ ነጻነት ግንባር በመግለጫው ዶክተር ታደሰ ኤባ በኦነግ በተመራው በረጅሙ የኦሮሞ ህዝብ ትግል ውስጥ በተለያዩ የኃላፊነት ደረጃዎች ጉልህ ተሳትፎ የነበራቸው የተሰጣቸውን ኃላፊነት በብቃትና በጽናት የተወጡ ምሁርና ታጋይ ነበሩ ብሏል። አድማጮች ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 25 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ፣ እንዲሁም በቀጥታ ስርጭት የምስልና ድምፅ አቀናባሪው ጆ ጊል ነው። አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊም የምስልና ድምፅ ቅንብሮችን አሰናድተው አድርሰውናል። የዕለቱ ዋና አዘጋጅ ሲሆን ግርማ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብዬ በመግቢያው ያስተዋወቅኩት የፕሬስ ቀን ነው ዛሬ በርከት ያሉ ዘገባዎቻችን የተካተቱበት። ከትላንት በስቲያ ሲቪል በለበሱ ታጣቂዎች ከመኖሪያ ቤት የተወሰደው የአማራ ድምፅ የተሰኘው የኢንተርኔት ሚዲያ አገልግሎት አዘጋጅ ጎበዜ ሲሳይ የትና በምን ሁኔታ ላይ እንዳለ ለማወቅ አልቻልንም ሲሉ የግል ጠበቃውና ቤተሰቦቹ ተናገሩ። የሕግ ጠበቃው አቶ አዲሱ አልጋው ዛሬ በአዲስ አበባ ከተማ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና እስካሁን ምንም አይነት መረጃ ያለማግኘታቸውን ነው የገለጹት። ይበንዲ እንዳለ በስር ላይ የሚገኙት ሁለት የኦሮሚያ ኒውስ ሚዲያ ዘጋቢዎች ክሳቸው ውድቅ ተደርጎ በአስቸኳይ እንዲፈቱ ሲል ሲፒጄ ጠይቋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ድምጽ የተሰኘ የዲጂታል ሚዲያ አዘጋጅ ጎበዚ ሲሳይ ባለፈው እሁድ ሲቪል በለበሱ የመንግስት አጣቂዎች ከመኖሪያ ቤቱ እንደተወሰደና አሁን የትና በምን ሁኔታ ውስጥ እንዳለ ማወቅ አለመቻላቸውን ያዘጋጁ የግል ጠበቃ አዲስ ዋልጋው ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ 7 መሆናቸውን የገለጹት ጠበቃው ወደ መኖሪያ ቤቱ ሲገቡም በአጥር ዘለው እንደሆነም አክለው ተናግረዋል።
በቁጥጥር ስር ያለው ሚያዝያ 23 2014 በግምት ከጠዋቱ 4 ሰዓት አካባቢ ላይ ነው። መያዙን የሰማው የእሱ ታናሽ ወንድም አለ። በእሱ አማካኝነት ነው ብቻ ሀያት ባቡር ጣቢያ አካባቢ ከሚገኘው ተከራይቶ ከሚኖርበት ግቢ ነው ከቤቱ ነው የምትወሰዱ። 8 ምናምን አካባቢ የሚደርሱ ሲቪል የለበሱ የመንግስት ፈጥቃል የሚያሉ ሰዎች ናቸው ይሰዱ። ትጥቅ ይዘዋል። ይህም በአጥር ዘለው እንደገቡ ነው ነገሩ። በር አለው ግቢ፣ ግን እነሱ በአጥር ዘለው ገብተው እንደያዙት።
ጠበቃ አዲሱ ዛሬ በአዲስ አበባ ከተማ ጉዳዩ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና አዘጋጁ የት እንዳለ መረጃ ማግኘት አለመቻላቸውን አክለው ገልጸዋል።
48 ሰዓቱ ስለሞ ነው ምናልባት ድቤት ሊያቀርቡት ይችላሉ በሚል ጠዋት ላይ እስከ 5:30 አካባቢ ድረስ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ጋር ቀርቤ ነበር። በመሰለኝ ብሎ የተጠረጠሩ ሰዎች የሚቀርቡበት እዛ ስለሆነ ሊቀርብ አልቻለም። ይዞት የቀረበ መርማሪ ፖሊስ የለም። በዚህ ምክንያት እንደገና ከችሎት ከወጣው በኋላ አዲስ አበባ ፖሊስ ኮሚሽን እስረኛ ክትትል ክፍል እጅ ለማጣራት ሙከራ አድርጌያለሁ። መረጃ ያላቸውም የእለት ሁኔታ ክትትል ክፍል የሚባላሉ እሱ ጋር ጠይቄ ነበረ። እነሱ መረጃ ያላቸውም የፌዴራል ፖሊስ ኮሚሽን ምርመራ ወንጀል ምርመራ ቢሮ ጋር ሄጄ እንደዚሁ ለማግኘት ሙከራ አድርጌ ነው። እስካሁን እኛ ጋር አልቀረበም የሚል ምላሽ ነው የተሰጠኝ። ያሰረውንም አካል አላወቅነውም፣ የታሰረበትን ቦታ አላወቅነውም።
በቆቦ ከተማ እንደምትገኝና የሁለት ልጆቹ እናት መሆኗን የገለጸችው ወይዘሮ መሰረት ደሳለኝ ባለቤቷ ሲቪል በለበሱ ታጣቂዎች መወሰዱን ከአከራዮቹ መስማቷንና እስካሁን ያለበትን ለማወቅ ከጓደኞቹ በስልክ እየጠየቀች መሆኑን ገልጻለች።
አከራዮቹ ናቸው የነገሩኝ። አሁን ስደውል ስልኩ ይጠራል አይነሳልኝ ሲል ምንድን ነው ያለው ነገር ብዬ እነሱ ጋር ደወልኩ። እሑድ 4 ሰዓት ላይ ጥያቄ ትፈለጋለህ ብለው እንደወሰዱት ነው። የስራ ባልደረቦችም እየፈለጉ ነው፣ ጓደኞችም እየፈለጉ ነው፣ ግን ምንም ያለበትም ቦታ ማወቅ አልቻለም።
በቅርቡ የአማራ ድምጽ የተሰኘ የዲጂታል ሚዲያ ከፍቶ በመስራት ላይ የሚገኘው ጎበዜ ሲሳይ ከዓመት በፊት በኢትዮጵያ ሳተላይት ቴሌቪዥን ጋዜጠኛ የነበረ ሲሆን ከኢሳት ጋር በፍትሐ ብሔር ወንጀል ክስ ላይ መሆኑንም ጠበቃው አክለው ገልጸዋል። በሌላ በኩል በእስር ላይ የሚገኙት የኦሮሚያ ኒውስ ኔትወርክ ኦኤንኤን 2 ዘጋቢዎች በአስቸኳይ ከእስር እንዲለቀቁ ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ ባወጣው መግለጫ አስታውቋል። ዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን አስመልክቶ መግለጫ ያወጣው ሲፒጄ ደሱ ዱላና ቢቂላ አመኑ በአስቸኳይ እንዲፈቱ ጠይቋል። ሁለቱ ተከሳሾች በኦሮሚያ ጠቅላይ ፍርድ ቤት ቀርበው የነበረ ሲሆን የዛሬውን ውሎ በተመለከተ ጠበቃቸው አቶ ጉዲና ፈቃዱ ስለውለው ለአሜሪካ ድምጽ አብራርተዋል።
የተከሰሱ በደጋዊ መንገድ የተመረጠው መንግስት ለመለወጥ ትራንዚሽናል ገቨርንመንት የሚባለው ሰርታችኋል፣ ሰነዱን ሰርታችኋል እና መንግስትን ለመቀየር ሞክራችኋል የሚል ነገር ነው። ሁለቱም ጋዜጠኞች ናቸው። ሁለቱም ጋዜጠኞች ሆነ እሱም የእነሱ ድርሻ ወይ ደግሞ የእነሱ ተሳትፎ በወንጀል ውስጥ ያለው ተሳትፎ ምንም የተገለጸ ነገር የለም። ምንም በደፈና ነው የቀረበው። በደፈና ቀርበዋል ብለን መጀመሪያውም የእነሱም እነሱ ላይ የቀረበውም ትክክል የቀረበም አይደለም። ህጉ የሚጠይቀውን መስፈርቶች አሟልቶ የቀረበም አይደለም። ለእያንዳንዳቸውም ተሳዳቢያቸው ምንድን ነው የሚለውን በግልጽነት የተቀመጠ የለም ብለን የመጀመሪያ ማቋሚያ ባለፈው ቀጠሮ ላይ አቀርበን ነበረ። ዛሬ የተቀጠረው በዚህ ላይ አቃቤ ህግ ሀሳባቸውን ይሰጣሉ ተብሎ ነበረ። ሀሳባቸውን ዛሬ ያቀርበዋል። አሁን ለእኛ ያላቀረብነው መቃወማና እነሱ ላቀረቡት ሀሳብ አንድ ላይ መርምሮ የፊጂን ለመሰጠት ለ4/9/2014 ነው ቀጠሮ የተቀጠረው።
ጠበቃው ለሲፒጄ በሰጡት መረጃም የቀረበው ክስ ተከሳሾቹ ምን አይነት ወንጀል እንደፈጸሙ በትክክል አያሳይም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች ተከታዩም በተመሳሳይ ርዕስ ላይ ያቆየናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል አሳይቶ የነበረው የኢትዮጵያ ሚዲያ አያያዝ በከፍተኛ ሁኔታ ማሽቆልቆሉንና በተለይ ለስር የሚዳርጉ ጋዜጠኞች ቁጥር በከፍተኛ መጠን መጨመሩን ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጂ አስታወቀ። ዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን አስመልክቶ ያነጋገርናቸው የመስኩ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይም ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎም ይሁን ባለማወቅ የሚሰራጩ ሐሰተኛ መረጃዎች መጨመር ሊታሰብበት ይገባል ነው ያሉት። ስምንሽ የቆየ በዚህ ዙሪያ ሰፋ ያለ ዘገባ አሰናድታለች። እንሆ ቀጥሎ ይቀርባል።
ከአራት ዓመታት በፊት ኢትዮጵያ ምንም አይነት የታሰረ ጋዜጠኛ የሌለባት፣ ከውጭ የሚሰራጩ ዜናዎችን ማፈን የቆመበትና በስደት በውጭ እንቀሳቀሱ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገራቸው መመለስ የቻሉባት ሀገር ሆና ተወድሳ ነበር። ሆኖም ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም የሆነው ሲፒጂ በዚህ ዓመት በታህሳስ ወር ላይ አውጥቶት በነበረው ሪፖርት በኢትዮጵያ የፕሬስ ነጻነት በከፍተኛ ፍጥነት አሽቆልቁሎ ሀገሪቱ 14 ጋዜጠኞችን በማሰር ከአፍሪካ 3ኛ አሳሪ ሀገር መሆኗን አሳውቋል። በኢትዮጵያ ታይቶ የነበረው የፕሬስ ነጻነት ጭላንጭል በዚህ መጠን እንዴት ሊያሽቆለቁል እንደቻለ የተቋሙን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ጠይቀናቸዋል።
በኢትዮጵያ የአስቸኳይ ጊዜ አዋጅ መጣሉን ተከትሎ ጋዜጠኞች በብዛት ታስረው ነበር። በእርግጥ አሁን አዋጁ ከተነሳ በኋላ ብዙዎቹ ተፈተዋል። በአሁን ወቅት የሚያሳስቡን በእስር የቀሩ ሁለት ለኦሮሚያ የዜና ተሰስር የሚሰሩ ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው ይህ ክስ ውድቅ ተደርጎ እንዲፈቱ ነው። ሆኖም ሌሎች ጋዜጠኞች ከእስር ቢለቀቁም አሁንም ክሳቸው ባለመነሳቱ ያም እንዲነሳ እንጠይቃለን።
አንጀላ ኩንታል አክለው በኢትዮጵያ ለስር የሚዳረጉ ጋዜጠኞች ቁጥር መጨመር ጋር ተያይዞ የሚታየው ሌላ ችግር ጋዜጠኞች ያለ ፍርድ ቤት ትዕዛዝ በዘፈቀደ የሚታሰሩ መሆኑና ተገቢውን የፍርድ ሂደት የማያገኙ መሆናቸው ነው ይላሉ።
ለሲፒጄ ትልቁና አሳሳቢው ነገር ላለፉት 18 ወራት በተለይም ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። በተለይ ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች እየታሰሩ ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነው። ዓለም አቀፉ ሕጉ ማንም ሰው ተገቢውን ፍትህ ለማግኘት አግባብ ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም።
በዛሬው ዕለት የሚከበረውን የፕሬስ ነጻነት ቀን አስመልክቶ ዓለም አቀፉ ድንበር ተሻጋሪ የጋዜጠኞች ቡድን ባወጣው ሪፖርትም በኢትዮጵያ በተለይ በትግራይ ክልል የተካሄደውን ጦርነት ተከትሎ የግንኙነት መስመሮች ሙሉ ለሙሉ እንዲቋረጡ እንዲሁም መረጃ ማግኘት እንዳይቻል መደረጉን አስታውቋል። ዩናይትድ ስቴትስ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህርና የዓለም አቀፍ ፕሮግራሞች አስተባባሪ የሆኑት ዶክተር ዘነበ በየነ እንደሚሉት በኢትዮጵያ እየጨመረ የመጣው መንግስት ጋዜጠኞችን የማሰር ሂደትም በኢትዮጵያ ለሚታዩ ችግሮች መፍትሄ እንደማይሆኑ በመጠቆም የመናገር ነጻነት በኃላፊነት መተግበር የሚችልበት መንገድ ላይ ማተኮር እንደሚገባ ያስረዳሉ።
በመንግስት በኩል ማሰር ስለምንችል መቅጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንስ አለ። ከዚህ በዘለለ ግን ጋዜጠኞቹን ለስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት፣ ለሀገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቀደም እስር ስለሚቀል ብቻ ወደ እስር እንሄዳለን፣ መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያለብን ይመስለኛል።
በየዓመቱ የሚዘከረው የፕሬስ ነጻነት ቀን ዛሬ በዓለም ዙሪያ እየተከበረ ሲሆን የዕለቱ መሪ ቃል ጋዜጠኝነት በዲጂታል ዘመን የሚል ነው። ዕለቱም በተለይ ከዲጂታል ሚዲያ መስፋፋት ጋር ተያይዘው የሚታዩ የመናገር ነጻነት፣ የመረጃ ስርጭትና የጋዜጠኞች ደህንነትን ይመለከታል። በኢትዮጵያም ከዓመት ዓመት በፖለቲካ በአፋኝ ህጎች በመረጃ ማግኘትና ከገቢ ጋር በተያያዙ ችግሮች ታጥሮ የሚኖረው የጋዜጠኝነት ሙያም ከቅርብ ጊዜ ወዲህ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ፈተናዎች እንደበረቱበት ባለሙያዎች ይናገራሉ። ሀቅ ቼክ የተሰኘ በማህበራዊ ሚዲያዎች የሚለቀቁ መረጃዎችን እውነተኛነት የሚያጣራ ድረ ገጽ አባል የሆነችው ሮሆቦት አያሌው በማህበራዊ ሚዲያ ላይ የሚታዩ ችግሮችን እንዴት ገልጻለች?
ፌስቡክ ላይ የሚወጡ ሀሰተኛ መረጃዎች በስፋት ይስተዋላሉ። አሁን ደግሞ ዩቲዩብ እና ቴሌግራም ቻናሎችም ላይ ደግሞ በጣም እየተፋ የመጣበት ሁኔታ ነው ያለው። በብዛት ሀሰተኛ ምስሎች እና ቪዲዮዎችን በተለይ ብሔር ግጭት፣ የዘር ግጭት ሊሆን ይችላል፣ ኢቭን ከሀገር ጋር ከሌሎች ሀገራት ጋር ያሉ ግጭቶችን፣ ሀገር ውስጥ ያሉ ግጭቶችን፣ የሃይማኖት ግጭቶች እንዲሁም የመሳሰሉትን ለመደገፍ ወይም ደግሞ ለማባባስ ሁን ተብለው ሀሰተኛ ምስሎችን፣ ቪዲዮዎችን መጠቀም ሊሆን ይችላል። የተዛቡ መረጃዎችን በተለይ የመንግስት አካላት ሊሆን ይችላሉ፣ ፖለቲከኞች እንዲሁም አክቲቪስቶች ያልተናገሩትን ተናገሩ በማለት ወይም የተናገሩትን ደግሞ አሳሳች በሆነ መልኩ በመተርጎም የሚቀርቡ ሀሰተኛ መረጃዎች አሉ።
በማህበራዊ ትስስር ሚዲያ የሚሰራጩ ሀሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ ከመሆናቸው በላይ መደበኛ ወይም ባህላዊ ሚዲያ ተብለው የሚጠሩት ጋዜጣ፣ ቴሌቪዥን እና ሬዲዮ ያላቸውን አመኔታ እየሸረሸረው መሆኑን ጋዜጠኞች ይገልጻሉ። ይህ የሚያስከትለውን ተጽዕኖ በተመለከተም ዶክተር ዘነበ ሲያስረዱ
ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ ጋዜጣው ሊሆን ይችላል፣ ዌብ ሊሆን ይችላል፣ በሶሻል ሚዲያ የሚመራ ተቋም እየሆነ ነው። ይሄ በጣም ያሳዝናል። ስንት ተከታዮች አሉኝ? ስንት ላይክስ አሉኝ? ስንት ሪአክሽን አለኝ? ኢንጌጅመንቱ ምንድን ነው የሚመስለው? ይህንን እያየን የምንሄድ ከሆነ ይህን ለማግኘት በወገኖቻችን ላይ ባለው ሰዓት ላይ ነዳጅ የምናቀጣጠል ከሆነ ምናልባት ትውልድ ይቅር ሊለው የማይችል ወንጀል እየሰራን ነው። ለዚህ ነው ቆም ብለን ልናስብ የሚገባ።
ቀደም ሲል በመንግስት የሚደርስ ጫና፣ እስርና እንግልትን ያስተናግዱ የነበሩ የኢትዮጵያ ጋዜጠኞች አሁን ደግሞ በሀገሪቱ የተለያዩ አካባቢ ከሚገኙ ታጣቂ ቡድኖች፣ ባለሀብቶች እንዲሁም ተሰሚነት ያላቸው ግለሰቦችም ጥቃት ሊደርስባቸው እንደሚችል ፍርሃታቸውን ይገልጻሉ። አንጀላ ኩንታልም ለዚህ ምክንያቱ መንግስት ለጋዜጠኞች ተገቢውን ጥበቃ ማድረግ ባለመቻሉ መሆኑን ያብራራሉ።
በተለይ ዲጂታል ሚዲያው ላይ ጋዜጠኞች ጥቃት እየደረሰባቸው ክትትል እየተደረገባቸው ነው። ይህ ደግሞ ጋዜጠኞች ራሳቸው ላይ ሳንሱር እንዲያደርጉ፣ አንዳንዴም ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ ደግሞ የተቀነባበረ ነገር ነው። አንድ ሰው ብቻውን አይደለም ጋዜጠኛው በሰራው ነገር ስላልተደሰተ ጋዜጠኛን የሚያስፈራራው። የተቀነባበረ ነው።
የተለያዩ ሐሳቦች የሚስተናገዱበት ሚዲያ በአግባቡ ስራውን እንዳይሰራ ሲደረግና ያለ አግባብ ሲታፈን ማህበረሰቡ ሆን ተብሎም ሆነ ባለማወቅ ለሚሰራጩ ሐሰተኛ መረጃዎች ያጋልጣል የሚሉት የሚዲያ ባለሙያዎች ሰዎች በመረጃ ላይ ተመሰረተ ውሳኔ እንዲወስኑ፣ በህዝብ ዘንድ አመኔታ ያለው እውነተኛ መረጃን በትክክል ለህዝብ የሚያደርስና ስነ ምግባርን የጠበቁ ሚዲያዎች እንዲስፋፉ ሊበረታቱ ይገባል ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመታዊውን ፕሬስ ቀን አስመልክቶ የተሰናዱ ቅንብሮች ነበር የተከታተላችሁት። አድማጮች፣ አሁን ወደ ሌላ ርዕስ ነው የምንወስዳችሁ። ሜጀር ጀነራል ገብረመድህን ፍቃዱ በድንገት ህይወታቸው ማለፉ ተገለጠ። ህይወታቸው ያለፈው ትናንት ጠዋት 3 ሰዓት ከ30 ደቂቃ አካባቢ በቤተሰብ ጥየቃ ሰዓት ላይ ከባለቤታቸውና ልጃቸው ጋር እያወሩ ሳሉ በድንገት መውደቃቸውን ተከትሎ ወደ ሕክምና ተቋም ሲወሰዱ መሆኑን የፌዴራሉ ማረሚያ ቤት ኮሚሽን አስታውቋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋ የሜጀር ጀነራል ገብረመድህን ፍቃዱ ህይወት ማለፉን ከፌዴራሉ ማረሚያ ቤት ማረጋገጣቸውን ገልጠው የህልፈታቸውን መንስኤ ለማወቅ የአስከሬን ምርመራ በመደረግ ላይ ይገኛል ነው ያሉት። በጉዳዩ ዙሪያ ከቤተሰቦችና ከጠበቃቸው መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከቀድሞ የመከላከያ መኮንኖች ክስ መዝገብ ላይ አንደኛ ተከሳሽ የሆኑት ሜጀር ጀነራሉ ህይወታቸው በድንገት ማለፉን ተከትሎ በሌሎች ተከሳሾች ላይ የአቃቢ ህግ ምስክሮችን ለማሰማት ለዛሬ ተይዘው የነበረው ተለዋጭ ቀጠሮም ለሌላ ጊዜ ተላልፏል። ኬኔዲ አባተ
በከፍተኛ የሀገር ክህደት ወንጀል ክስ ቀርቦባቸው ጉዳያቸውን በመከታተል ላይ የነበሩት የቀድሞ የመከላከያ ሚኒስቴር የኮሙኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ ሜጀር ጀነራል ገብረመድህን ፍቃዱ ትናንት ሰኞ ሚያዝያ 24 2014 ዓ.ም ህይወታቸው ማለፉ ተገልጿል። ህልፈታቸውን በማስመልከት የፌደራል ማረሚያ ቤት ኮሚሽን በትናንትናው ዕለት በፌስቡክ ገጹ ባወጣው አጭር መግለጫ በኮሚሽኑ ቃሊቲ ከፍተኛ ጥበቃ ማረሚያ ማዕከል የቀጠሮ እስረኛ የነበሩት ሜጀር ጀነራል ገብረመድህን ፍቃዱ ጠዋት በቤተሰብ ጥየቃ ሰዓት ላይ ከባለቤታቸውና ልጃቸው ጋር እያወሩ እንዳሉ በድንገት መውደቃቸውን አስታውቋል። ከዚያም ወዲያውኑ ወደ ህክምና ቦታ ቢወሰዱም ህይወታቸው ሊተርፍ እንዳልቻለ ነው ኮሚሽኑ የገለጸው። በዚህ ጉዳይ ላይ ቪኦኤ ያነጋገራቸው የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋ ከፌደራል ማረሚያ ቤት ኮሚሽን ባገኙት መረጃ ይህንኑ ማረጋገጣቸውን ተናግረዋል።
እኔም ትናንትና ጠዋት ነው ከፌደራል ማረሚያ ቤት ኮሚሽን መረጃውን ያገኘሁትና በትናንትና ዕለት በግምት ከጠዋት 3:30 አካባቢ ላይ የሟች ባለቤትና ልጃቸው ወጥተው ማረሚያ ቤት መምጣታቸውን አስጠርቶ እያነጋገሯቸው ሳለ ሟች መውደቃቸውን ከወደቁ በኋላ ባለቤታቸውና ልጃቸው ባሉበት ወደ ከነር በመወሰዳቸውና ልጆቻቸው ባሉበት ህይወታቸው ማለፉን ነው እየተረዳ ነው።
በትግል ስማቸው ወዲ ነጮ በመባል የሚታወቁት ሜጀር ጀነራል ገብረመድህን ፍቃዱ ለሞት የተዳረጉት በምን ምክንያት እንደሆነ እስካሁን ያልታወቀ ሲሆን ምክንያቱን ለማወቅ የአስከሬን ምርመራ በመደረግ ላይ መሆኑን የፍትህ ሚኒስትር ዴታ አቶ ፍቃዱ ጸጋ ገልጸዋል።
የሞታቸው ምክንያት ምንድነው ሊሆን የሚችለው ቢለው ያው በአስከሬን ምርመራው ቢዝ መታወቅ ስላለበት ፖሊስ ተገቢውን መውሰድ ያለበትን ነገሮች እንዲወስድ ተደርጎ አስከሬኑን ወስዶ ወደ ህክምና ተቋም ደርሷል። ከህክምና ተቋም ማስረጃ ሲገኝ ቀሪውን እናሳውቃለን ማለት ነው።
ሟቹ ከዚህ ቀደም ይከታተሉት የነበረ ህክምና ይኖር እንደሆነም የተጠየቁት አቶ ፍቃዱ ምላሽ ሰጥተዋል።
ያ እለት እለት መረጃ የሚኖረው ማረሚያ ቤት ጋር ነው። እኔ ባለኝ መረጃ አይናቸው ይታከሙ ነበር የሚል መረጃ አለ። አይናቸው የሚል ነገር መረጃ አለ። ከዛ ውጪ ሌላ የህክምና ሂደት ውስጥ የነበሩበት ሁኔታ ስለመኖሩ መረጃ የለኝም። አንተናም ለማረጋገጥ ሞክሬያለሁ፣ የተለየ መረጃ ማግኘት አልተቻለም።
የሜጀር ጀነራሉን ህልፈተ ህይወት በተመለከተ ከቤተሰቦቻቸውና ከጠበቃቸው መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሜጀር ጀነራል ገብረመድህን ፍቃዱ የመከላከያ ሚኒስቴር የኮሙኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ በነበሩበት ወቅት ጥቅምት 24 2014 ዓ.ም መከላከያ ሰራዊቱ ከሰሜን እዝ ጋር የነበረውን የሬዲዮ ግንኙነት በማቋረጥ እንዲሁም የሬዲዮ መገናኛ መሳሪያ ለህወሓት ወታደራዊ ቡድን አሳልፈው ሰጥተዋል በሚል በአቃቤ ህግ የቀረበባቸውን ከፍተኛ የሀገር ክህደት ክስ ሂደት በመከታተል ላይ ነበሩ። በዚሁ የቀድሞ የመከላከያ መኮንኖች የክስ መዝገብ ላይ አንደኛ ተከሳሽ የሆኑት ሜጀር ጀነራሉ ህይወታቸው በድንገት ማለፉን ተከትሎ በሌሎች ተከሳሾች ላይ የአቃቤ ህግ ምስክሮችን ለመስማት ተለዋጭ ቀጠሮ መሰጠቱን የፍትህ ሚኒስቴር አስታውቋል። በፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት ቀሪ የአቃቤ ህግ ምስክሮችን ለመስማት ለዛሬ ተይዞ በነበረው ተለዋጭ ቀጠሮ 7ኛና 15ኛ የአቃቤ ህግ ምስክሮች ቃላቸውን ለመስጠት ተገኝተው ቃለ መሐላ ፈጽመው ነበር ብሏል ሚኒስቴሩ። ይሁንና የአንደኛ ተከሳሽ ድንገተኛ ህልፈተ ህይወትን ተከትሎ በክስ መዝገቡ የተካተቱ ሌሎች ተከሳሾችና የተከሳሽ ጠበቃ የሟች አስከሬን ባልተቀበረበት ሁኔታ አቃቤ ህግ የሚያሰማብንን ምስክሮች ለመከላከል የሚያስችል የስነ ልቦና ዝግጅት ስለሌለን ተለዋጭ ቀጠሮ ይሰጠን በሚል ያቀረቡት ጥያቄ ተቀባይነት አግኝቶ ቀሪ የአቃቤ ህግ ምስክሮችን ለመስማት ከግንቦት 8 እስከ ግንቦት 12 2014 ዓ.ም ተለዋጭ ቀጠሮ መሰጠቱን ገልጿል። በመዝገቡ የተካተቱት ሌሎች ተከሳሾች አጃቢ ተመድቦልን በቀብር ስነ ስርዓቱ ላይ እንድንገኝ ለማረሚያ ቤት ደብዳቤ ይጻፍልን ሲሉም ፍርድ ቤቱን የጠየቁ ሲሆን ፍላጎታቸውን በጽሑፍ እንዲያቀርቡና በጽህፈት ቤቱ በኩል ትዕዛዝ እንደሚሰጥበት መወሰኑንም ነው የሚኒስቴሩ መረጃ የሚያመለክተው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዚህ ርዕስ በሌላ በኩል የክልሉ መንግስት ባወጣው መግለጫ የትግራይ ክልል ማለት ነው በልፈታቸው የተሰማውን አዘን ገልጦ ለሜጀር ጀነራል ገብረመድን ፍቃዱ ቤተሰቦችና ወዳጆቻቸው መጽናናትን ተመኝቷል ይላል። በኋላው የፌደራል መንግስት የወሰዳቸው ርምጃዎች ማንነትን ያነጣጠሩ ናቸው ያለው መግለጫ አክሎም የልፈታቸው መንስኤ ግን በግልልተኛ ወገን እንዲጣራ ብሏል። አድማጮች አሁን ተከታዩ ርዕስ ደግሞ ሰሞኑን የግጭቶች መናኸሪያ ሆና ወደሰነበተችው ደራሼ ነው የሚወስደን። በደቡብ ክልል ደራሼ ልዩ ወረዳ የተፈጠረውን ግጭት ለማረጋጋት የአገር መከላከያ ሰራዊት ወረዳውን መቆጣጠሩን የደቡብ ክልል የሰላምና ጸጥታ ቢሮ አስታወቀ። ይህን ተከትሎም ትናንትና ዛሬ በአካባቢው አንጻራዊ ሁኔታ ነው የሚታየው ያሉት መረጋጋቱን የገለጹት የወረዳው ነዋሪዎች የሐዋሳው ዘገባችን ዮናታን ዘብዲዮስ ተከታትሎ ተጨማሪ ዘገባ ይዟል።
ለደህንነት ሲባል ሲሜ በብዙሃን መገናኛ እንዳይገለጥ ያሉት አምስት ልጆች እንዳልዋቸው የተናገሩት አንድ አባት ከባለቤታቸውና ከልጆቻቸው ጋር ተፈናቅለው ጫካ ውስጥ መሆናቸውን ተናግሯል። ትላንት ረፋድ ራሳት ገደማ የአገር መከላከያ ሰራዊት ወደ ወረዳው መግባታቸውን ገልጠው ይህንን ተከትለው ማካባቢ በአንጻራውነት ተረጋግቷል ሲሉ ተናግሯል።
መጀመሪያውኑ እንደዚህ መከላከያ ቢመጣ ኖሮ ሁሉ ችግር ባልተከሰተ ነበር።
የጋቶ ቀበሌ ሙሉ በሙሉ ወድሟል የሚሉት የኛ አይን ማኝ ብዙ ሺዎች የሚቆጠሩ ዜጎች ተፈናቅለው ውጪ ሜዳ ላይ መሆናቸውን ገልጧል።
አብዛኛው ሁሉም ጫካ ውስጥ ነው። ግማሹ ግዶሌ ተሰደዳል። ግማሹ አለ አይደለም መጠለያ የለም። ተሰው አሁን ጫካ ውስጥ ነው። በዚህ በብርድ በጣም ዝናብ አለ ደግሞ እና በጣም እየተሰቃዩ ነው። እስካሁን ደግሞ ከእንዲጆም ለእርዳታ እስካሁን የመጣ ኃይል የለም። ዝም ብሎ ሰው እየተንከራተተ ነው። የመንግስት አካልም የለም እስካሁን የጠየቀ የለም።
በሌላ በኩል የመንግስት ተቋማት እስከ ዛሬ ከሰዓት ድረስ ተዘግተው መቆየታቸውን የግዶሌ ከተማ ነዋሪ አቶ ዲክቶ ታዬ ለቪኦኤ ተናግሯል።
አንድም ሴክተር መስሪያ ቤት የተከፈተ የለም። ግን ባንክ ብቻ ዛሬ አገልግሎት ጀምሯል። ግን ሁሉም መንግስት መስሪያ ቤቶች ስራ እየሰሩ አይደለም።
ወረዳውን የተቆጣጠረው የአገር መከላከያ ሰራዊትም ከአገር ሽማግሌዎች ጋር ውይይት ጀምሯል ሲሉም ተናግሯል። እንደነ ሆስፒታል ያሉ ማህበራዊ ተቋማት ግን ዛሬ ተከፍቷልም ብሏል።
ግጭቱ ወደ ከተማም ተስፋፍቶ ስለነበር አቋርጠው ነበር ስራቸውን ጤና ጣቢያዎችና ሆስፒታል። ሆስፒታል ተከፍቶ ስራ ይስራ፣ ጤና ጣቢያ ተከፍቶ ስራ ይስራ፣ ሰራተኛ ወደ ስራው ይመለስ ይትም ብለው አሳስቧቸው ሆስፒታልና ጤና ጣቢያ ሰራተኞች መግባት ጀምረው ነበር።
ድምጽና ማንነቴ ከታወቀ በኋላ ይገደላሉኝ ሲሉ በከፍተኛ ስጋት ውስጥ መሆናቸውን በመግለጽ ስማቸውና ማንነታቸው እንዲሁም ኃላፊነታቸው እንዳይጠቀስ ጠየቁን። አንድ የወረዳው ባለስልጣን በዞን የመደራጀት ጥያቄን በኃይል እናስመልሳለን የሚል ቡድን ባለፈው ቅዳሜ እጅግ አሳዛኝ ባሉት መንገድ የወረዳውን አስተዳዳሪ አቶ ጫበርና አስፋው የአሳና የእንስሳት ሀብት ልማት ጽሕፈት ኃላፊ ዶክተር ታደለ ታሪኩና አባታቸውን መግደላቸውን አስታውሰዋል። አስተዳዳሪው የተገደሉት በቢሮአቸው ለሶስት ቀናት ታፍነው ከቆዩ በኋላ ለማምለጥ ከደራሼ ዋና ከተማ ግዶሌ ወደ ሞስዬ ማህበረሰብ ሞሮ ቀበሌ ሲሸሹ አርብ ዕለት ሌሊት ይዘውት እጅና እግሩን አስረው ካሳደሩት በኋላ በነጋታው ቅዳሜ ዕለት አረፋብደው እየለመናቸው ይህ ሰብአዊ በሆነ መንገድ ነው ሲሉ ተናግሯል። የአስተዳዳሪውን ቤት ጨምሮ ከአስር በላይ የወረዳው የስራ ኃላፊዎች እንዲሁም ሌሎች የዘመዶቻቸውና ከነሱ ጋር ቅርበት ያላቸው ሰዎች ቤት እየተለየ መቃጠላቸውን ተናግሯል። ጥያቄያችንን አፍናቸዋል አሊያም አልደገፋችሁም በማለት አሁንም ለመግደል ለሚፈልጓቸው ሰዎች ስም መዝግበው ስለመያዛቸውም ተናግሯል። የወረዳውን አስተዳዳሪ ጨምሮ ሰዎች የተለዩ የተገደሉ ያሉትም በመንግስት የጸጥታ ኃይሎች ላይም እርምጃ የተወሰደ ያለው በዞን የመደራጀት ጥያቄያችንን በማፈን ደራሽ ልዩ ወረዳ የሚል ማተም አሳትማቸዋል በሚል ቅሬታ መሆኑንም ለአሜሪካ ድምፅ አስረድቷል። የደቡብ ክልል ፖሊስ ኮሚሽነር አለማዮ ማሞ በሳምንቱ መጨረሻ ቅዳሜ ዕለት በወረዳው ታጥቀው የተንቀሳቀሱ ናቸው ያሏቸው ኃይሎች የወረዳውን ዋና አስተዳዳሪ ጨምሮ ሶስት ሰዎችን መግደላቸውን ለቪኦኤ ያረጋግጧል። የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲ ለደቡብ ክልል መንግስት ቴሌቪዥን ጣቢያ እንደተናገሩት ጽንፈኛ ባሉት ኃይል በደራሼ ልዩ ወረዳ ከፍተኛ ጉዳት ደርሷል። የተፈጸመው ወንጀልም አስነዋሪ መሆኑን ተናግሯል።
የክልላችን ልዩ ኃይል ከናመራሩ በሀገራችን አገልግሎት የሚሰጠው በክልላችን እየደገፈ ያለው ፌደራል ፖሊስ እንደዚህ ከናመራሩ ችግሩን ለመፍታት ወደ ቦታው ተንቀሳቅሷል። ይሄ የተንቀሳቀሰው ኃይል ላይ እጅግ በጣም ዘግናኝ በሆነ መንገድ በህዝቦች መካከል የተፈጠረ መንገድ አቋርጦ በሚሄድ ሁኔታ ውስጥ የተፈጠረ ከመሆኑ ጋር ተያይዞ በቂ ዝግጅት ሳያደርጉና ተገማች ባልሆነ መንገድ አጠቃላይ የገባው የጸጥታ ኃይል ላይ ጽንፈኛውና አጥፊው ኃይል በተደራጀ መንገድ ታጥቆ ጥፋት አድርሷል። ህይወታቸው አልፏል።
በወረዳው ያለውን ሁኔታ ለማረጋጋትና ወንጀለኞችን በህግ ቁጥጥር ስር ለማዋል የአገር መከላከያ ሰራዊት አካባቢውን ተቆጣጥሯል ሲሉም ገልጸዋል።
በአካባቢው ዘላቂ ሰላም ለመፍጠር ወሳኝ በሆነ መንገድ አካባቢውን ለማረጋጋት የህግ የበላይነትን ለማስከበር ክልሉ በተደራጀ መንገድ ለፌደራል መንግስት አቅርቦ የሀገረ መከላከያ አከባቢን ተረክቧል። ከክልሉ መንግስት ጋር ተቀናጅቶ በተደራጀ መንገድ በአንድ በኩል አከባቢውን ያረጋጋል፣ በሌላ በኩል ደግሞ ይሄን ድርጊት የፈጸመውን ኃይል በዝርዝር ለይቶ ከህዝቡ ጋር ሆኖ ለህግ ያቀርባል።
መንግስት የማያዳግም እርምጃ እንደሚወስድ ተናገሩት አቶ ለማዮ ህዝቡ እንድተባበርም ጠይቋል። በኮንሶዶልና በድራሽ ሊወርዳ አካባቢ ባለው ግጭት ዋላም በድራሽ ሊወርዳ ውስጥ ታጥቀው እንቀሳቀሳሉ በተባሉ ቡድኖች ቁጥራቸው የበዙ የፌደራል ፖሊስና የደቡብ ክልል ልዩ ኃይል አባላትና ሲቪሎች መገለላቸውን እንዲሁም በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች በተከታዩ የመጽሔት ርዕስ ደግሞ ከደቡብ ኢትዮጵያ ወደ ኦሮሚያ ነው የምናቀናው። ኦፌኮና ኦነግ መንግስት በንጹሃን ዜጎች ላይ እየፈጸመ ነው ያሉትን ግድያና እስራት እንዲያቆም ሲሉ ከሰሱ። የኦሮሞ ፌዴራሊስት ኮንግረስና ኦፌኮ የኦሮሞ ነጻነት ግንባር ሰሞኑን በጋራ ባወጡት መግለጫ መንግስት በንጹሃን ዜጎች ላይ ይፈጽማል ያሉትን ግድያና እስራት ያቆም ሲሉ ማሳስበዋል። መንግስት ጀምሮታል ያሉትን ጦርነት አቁሞ ከታጣቂዎች ጋር በመደራደር ለችግሩ የፖለቲካ አልባት መስጠት አለበት ሲሉም ፓርቲዎቹ በመግለጫቸው ጠይቀዋል። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ለጊዜው ያለው ነገር የለም። ሆኖም ትላንት በተቀራራቢ ርዕስ ላይ ለአሜሪካ ድምጽ የተናገሩት የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ነው ብለዋል። ለዝርዝሩ ናኮር መልካ።
የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ከትናንት በስቲያ የንጹሃን ዜጎችን ደህንነት የመጠበቅ ግዴታን መወጣት ያለመቻል የስርዓቱ ውድቀት ማሳያ ነው በሚል ርዕስ ስር ባወጣው መግለጫ ኦሮሚያ ክልልን ጨምሮ በተለያዩ የኢትዮጵያ ክልሎች ውስጥ በዚህ ሚያዝያ ወር ውስጥ 278 ንጹሃን ሰዎች በመንግስት የጸጥታ ኃይሎችና በሌሎችም ታጣቂዎች ተገለዋል ብሏል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የመግለጫው አበይት ጭብጦች ያሏቸውን አብራርተዋል።
አብዛኛው ኦሮሚያ በሚባል ደረጃ ጦርነት እየተካሄደ ነው። ህዝብ እያለቀ ነው፣ እየታሰረ ነው። ለምሳሌ በጥቂት ቀናት ውስጥ ከ278 ሰው በላይ ነው የተገደለው። የታሰረው ቤቱ ያውቆ እንጂ ማወቅም የሚቻልበት ሁኔታ ላይ አይደለም። ስለዚህ በኦሮሚያ ላይ እየተካሄደ ያለው ጦርነት አቁሙ ብለን መንግስት እንዲህ ብሎ ቀጥሎበታል። ዋናው ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ፖለቲካዊ መልስ እንጂ በጠመንጃ መሆን የለበትም፣ አዋጣም። ሁለተኛው ደግሞ ጎንደር አካባቢ የተጀመረው ወደ ስልጤም ወደ አንዳንድ አካባቢዎችም መዛመት ጀምሮ የነበረው የሃይማኖቱ ግጭት እና ይህም መቆም አለበት።
ኦፌኮ ስለ ግድያዎቹ አረጋግጬበታለሁ ያለውን ሁኔታም በተመለከተ ፕሮፌሰር መረራ እንዲህ ብለዋል።
ሌሎች በሚያስተላልፉት ብቻ ሳይሆን አብዛኛው ኦሮሚያ እንንቀሳቀሳለን እስከ ቤኒሻንጉል፣ እስከ ቦረና፣ እስከ ከሚሴ እስከ ድረስ እንደምንንቀሳቀስ መንግስትም ያውቃል። አባሎቻችን የሚቻላቸውን ያክል ማን ታሰረ፣ ማን ተገደለ፣ ማን ተፈናቀለ የሚለውን ያስተላልፉልናል።
ከዛ ባለፈ ለምሳሌ በገለልተኝነት ለማጣራት ያደረጋችሁት ጥረት አለ?
ከህዝቡና ከአባሎቻችን የምንችለውን ያክል ሞክረናል። እንደገና ደግሞ እዛው መግለጫችን ላይም ጠይቀናል። ይሄ ትክክል አይደለም ካለ በገለልተኛ አካላት እነዚህ ነገሮች እንድታሩ አጥብቀን እንጠይቃለን ብለን እዛ አስገብተናል።
በሌላ በኩል የኦሮሞ ነጻነት ግንባር ኦነግ ባለፈው ሳምንት ውስጥ ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በመግለጫው ዙሪያ የፓርቲው ጊዜያዊ ህዝብ ግንኙነት ኃላፊ አቶ ለሚገመቹ የሚሉት አላቸው።
ካለን የህዝባችን መረጃ፣ ካለን የድርጅታችን አደረጃጀት እና ከማህበረሰብ በሰበሰብነው መረጃ ላይ ሆነን መጣ የሚባለውን ለውጥ ተከትሎ በኦሮሚያ ዘርፈ ብዙ እንግልትና ሞት እንደዚሁም ተቋማትን ጭምር የሱ የሆኑት መገለጫዎችንም እያዳከሙና እያፈረሱ እንዳሉ ይህንን ባለፈው 4-3 ዓመታት ስናይና ስንገነዘብ የነበረ ሁኔታ ነው። የአገር ሽማግሌዎች፣ አዛውንቶች፣ እናት ህፃናት ጭምር ንጹሃን ዜጎች ላይ ሲፈጸሙ የነበረ ስናስተዋል ነበር።
መንግስትን እየጠየቁ ስላሉት ጉዳይም እንዲው ገልጿል። አቶ ለሚ
እንደ ድርጅት እንደ ሮሞ ነጻነት ግንባር የንጹሃን ዜጎች መሞት እንደዚሁም መሰደድ መቆም መቻል አለበት ለበትረ ስልጣን ብቻ ብሎ ንጹሃን ዜጎች ላይ እየተወሰደ ያለ ህርምጃ መቆም አለበት ነው የምንለው።
የኢትዮጵያ መንግስት እስካሁን ያለው ነገር የለም። በእኛ በኩል በጉዳዩ ላይ ምላሽ ለማግኘት ጥረት እያደረግን ነው። ሆኖም በኦሮሚያ ክልል በምዕራብ ሸዋ ዞን ውስጥ በተፈጸመ የአየር ጥቃትን በተመለከተ ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ትናንት በሰጡት ምላሽ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ብለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በተከታዩ ርዕስ ደግሞ ከኦሮሚያ ወደ አፋርና ትግራይ ጉዳይ እናልፋለን። የትግራይ ኃይሎች ጦራቸውን ከአጎራባች የአፋር ክልል አካባቢዎች አስወጥተናል በሚል ያቀረቡትን ገለጣ የኢትዮጵያ ፌዴራል ባለስልጣናት ውድቅ እያደረጉ ነው ይላል። የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ በበኩላቸው በያዝነው ሳምንት በሰጡት አስተያየት በክልሉ ለሚገኙ ተረጂዎች በእጅጉ የሚያስፈልግ ያሉት የምግብ እርዳታ ትግራይ ይደርስ ዘንድ የፌዴራሉ መንግስት እንዲፈቅድ አማጽያን ኃይሎቻቸውን ማስወጣታቸውን ተናግረዋል ይለናል። ሄንሪ ዊልከንስ ከሃይቅ ለአሜሪካ ድምጽ ባጠናቀረው ዘገባው ኤደን ገረመው እንደሚከተለው ታቀርበዋለች።
ህወሓት ጦሩን ከአፋር አስወጥቻለሁ ብሎ ከገለጸ ከአራት ቀናት በኋላ የፌደራል መንግስቱ አንዳንዶች እንዳሰቡት ወደ ትግራይ የሚጓጓዘውን የሰብአዊ እርዳታ መጠን የጨመረ አይመስልም። የኢትዮጵያ የውጭ ጉዳይ ሚኒስትር ባለፈው አርብ ጋዜጣዊ መግለጫ በሰጠበት ወቅት የህወሓት ኃይሎች ከኤርቢቲ በርሃሌና አባላ ከተማን ከመሳሰሉ ጥቂት ቦታዎች ቢለቁም በእርዳታ መተላለፊያ መንገዱ ላይ ተጽዕኖ ሊያደርጉ የሚችሉትን በአባላ ዙሪያ የሚገኙ አካባቢዎችን ግን እንደተቆጣጠሩ ናቸው ብሏል። አሁንም ሌሎች የአፋርና የአማራ ክልል ወረዳዎችን እንደተቆጣጠሩ ነው ይላል። በሌላ በኩል የአፋር ክልል ኮሙኒኬሽን ጽፈት ቤት አስተያየት እንዲሰጥ ለቀረበለት ጥያቄ እስካሁን ድረስ ምላሽ አልሰጠም። የትግራይ ኃይሎች አሁንም በአፋር ክልል መኖራቸውን ለጊዜው ማረጋገጥ አልተቻለም። የህወሓቱ ቃል አቀባይ አቶ ዮሐንስ አብርሃም ግን የህወሓት ኃይሎች ካፋር ወጥተዋል የሚለውን አስተያየት በመድገም ነው ለአሜሪካ ድምጽ ማብራሪያ የሰጡት።
ኃይል የማስወጣቱ ስራ እየተከናወነው ደረጃ በደረጃ ቀደም ብሎ በተያዘ ዕቅድ መሰረት ነው። በኢትዮጵያ መንግስት በአፋርና እንዲሁም በሌሎች አጋሮቹ ከሚነገረው የሐሰት ትርክት በተቃራኒው አሁን ይህንን በምንነጋገርበት ሰዓት አፋር ውስጥ የቀረ የትግራይ ኃይል የለም። ቀድሞውንም ለሰብአዊ እርዳታ ቅድመ ሁኔታ ሊቀመጥ አይገባም። የኛ ኃይሎች በአፋር መኖራቸው ክልሉ የሰብአዊ እርዳታ ትግራይ እንዳይደርስ እንዲያደርግ ሰበብ ሊሆኑ ባልተገባ።
ዊሊያም ዴቪሰን ዋና መቀመጫውን በብራስልስ ያደረገው የዓለም አቀፉ የቀውሶች ተከታታይ ድርጅት ክራይሲስ ግሩፕ ባልደረባ ነው። የህወሓት ኃይሎች ከአፋር መውጣት ተጨማሪ እርዳታ ትግራይ ሊደርስ ማስቻሉን የኢትዮጵያ ፌዴራል መንግስት ጠቁሟል ይላል።
Following its humanitarian truce announcement, it's made reference to the
ለሰባይ አላማ ሲባል የተወሰደውን የተኩስ ማቆም እርምጃውን ተከትሎ መንግስት በሚያደርጋቸው ገለጻዎች በሙሉ የትግራይ ኃይሎች በአማራና በአፋር ክልሎች መኖራቸውን በመጥቀስ የእርዳታ አቅርቦቱ መጠን እንዲጨምር የትግራይ ኃይሎችን ከአካባቢዎቹ ማስወጣት እንደ ቅድመ ሁኔታ ከማስቀመጥ የሚወሰድ አቀራረብ ነው ሲያመላክት የቆየው። በትግራይ ያለው ሁኔታ በጣም አሳሳቢ ይመስላል። ይሄ ሁኔታ ለተገባ ሰብአዊ አቅርቦት ወደሚፈጠርበት አዝማሚያ ያመራ እንደሆነ ወደፊት እናያለን።
ኢትዮጵያዊው ተንታኝ ኪራም ታደሰ ግን የፌዴራሉ መንግስት እርዳታ ወደ ትግራይ እንዲገባ ቢፈቅድም የአፋርና የአማራ ኃይሎች እንደከዚህ ቀደም ሁሉ ሊያግዱ እንደሚችሉ ይናገራል። በአፋርና በአማራ ያለውም የሰብአዊ ፍላጎት በአሳሳቢ ደረጃ ላይ ነው ይላል።
Underestimating the potential challenge.
የአፋር ክልላዊ ኃይሎች ሊደቅኑ የሚችሉትን ተግዳሮት አቅልለን መመልከት የለብንም። እንደ ትግራይ ሁሉ በአማራና በአፋር ክልሎች የሚገኝ በርካታ ህዝብ የምግብ እርዳታ ይሻል። በመሆኑም በትግራይ ካለው አስቸኳይ ተደራሽነት ከሚጠይቀው ሁኔታ ባሻገር ይህንን አጣብቂኝ ማለፍ የሚያስችል አንዳች መንገድ መፈጠር አለበት።
በትግራይ በአፋርና በአማራ በድምሩ 9.4 ሚሊዮን ህዝብ ሰብአዊ እርዳታ ይሻል እንደተባበሩት መንግስታት ገለጣ። በተለይም በትግራይ ያለው የሰብአዊ ሁኔታ የከፋ ነው ያለው የድርጅቱ መግለጫ ሰዎች የተለመዱ የምግብ አይነቶችን በመመገብ ፋንታ ስራስር አበቦችና እጽዋትን እየተመገቡ ነው ብሏል። ፍጥጫው ቀጥሏል።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የለተ ማክሰኞ ምሽት ዝግጅታችንን ነው። በዚህ ሰዓት በየሳምንቱ የሚቀርበው ሳምንታዊው ንግድና ምጣኔ ሀብት ነው። ተከታዩ ንግድና ምጣኔ ሀብት ለምሽቱ ባለፈው ሳምንት ዝግጅታችንም በኢትዮጵያ የሚታየውን የዋጋ ግሽበትና ንረት መዋቅራዊ መፍትሄ ካልተሰጠው በቀር በሌሎች እርምጃዎች ሊወገድ የማይችል መሆኑን የኢትዮጵያ የኢኮኖሚ መዋቅራዊ ማነቆች የዋጋ ግሽበትና የፖሊሲ አማራጮች በሚል በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ይፋ የሚደረገው ጥናት አዘጋጅ የሰጡትን ማብራሪያ ማቅረባችን ይታወሳል። ጥናቱን ያዘጋጁትና በማህበሩ የምርምርና ፖሊሲ ትንተና ዳይሬክተር የምጣኔ ሀብት ተመራማሪ መሆናቸውን የገለጹት ዶክተር ደግዬ ጎሹ በዛሬው ቆይታችን ደግሞ መንግስት የአቅርቦት ዋጋና የአቅርቦት ዋጋ የማረጋጋት ቦርድ ማቋቋም አለበት ነው ያሉት። በጥናቱ ዙሪያ የሰጡትን አስተያየት ተከታይ ክፍል እንግዳውን ያነጋገረው ደረጀ ደስታ እንዲህ ያቀርበዋል።
በዋናነት ያነሱት መዋቅራዊ የሚለው አንዱ ነው። መዋቅራዊ ለውጥ ሲባል ምን ማለት ብዙ ጊዜ ይባላል እንደሱና ምን ማለት ነው መዋቅራዊ ሲባል?
እንግዲህ አሁን ባለው ሁኔታ የዋጋ ግሽበቱ እንግዲህ እንደምሰማው መንግስትም የዋጋ ግሽበቱ ሰዎች ሸቀጡን እያከማቹ ነው፣ እየደበቁ ነው፣ ህገወጥ ንግድ ነው ይባላል። የዋጋ ግሽበቱን የሚያባብሱ አርቲፊሻል ምክንያቶች ይኖራሉ። ለምሳሌ ሆርዲንግ ወይም አከማችቶ መያዝ ሲወደድ፣ ኢንፍሌሽን ኤክስፔክቴሽን ወይም ሸቀጥ ይወደዳል፣ ይህ አገልግሎት ይወደዳል የሚል ትንበያ ማድረግ ከቻሉና ትንበያቸው ትክክል ከሆነ ዜጎች ዋጋ እየተባባሰ ነው የሚሄድ። አሁን ባለው ሁኔታ ኢትዮጵያ ውስጥ በእርግጠኝነት አሁን እኔ የመኪና ዋጋ እንደሚጨምር፣ የቤት ዋጋ እንደሚጨምር በእርግጠኝነት ልነግር ይችላል። ከዛሬው ነገር በምንም ታምር ወደኋላ ይመገል አሁን በእርግጠኝነት ዋጋ መተንበይ ይችላል። ቢያንስ እንደሚጨምር መጠኑን እንኳ መገመት ባይችሉ ማለት እንዲህ እንዲያ ነገሮችን ከፍተኛ ቁጥጥር ማድረግ ከቻልክና አቅሙ ካለ በቀላሉ ልታስወግዳቸው የምትችለው ነው። መዋቅራዊ ችግር ከሆነ ግን ግብርና ምርታማነቱ ዝቅተኛ በመሆኑ የመሬት አቅርቦት በቂ ስላልሆነ ለም ችግሩን ለመፍታት ረጅም ጊዜ ይወስዳል። የመሬት አቅርቦትን ለምሳሌ ወደኋላ ሄዶ ለማመቻቸት ጊዜ ይወስዳል። መሬትን ተጠቅሞ ብዙ ቤቶችን አምርቶ የከተማ ቤቶችን፣ የግብርና ኢንቨስትመንቶችን ለማስፋፋት ጊዜ ስለሚወስድ ይህ ሲፈታ ነው አቅርቦቱ በተጨባጭ ምርቱ ውጤት ወደ ገበያ እንዲመጣው።
ዶክተር ደግዬ ባለፈው ሳምንት ጥናታቸው ይፋ በተደረገበት ወቅት እንደገለጹትና የአሜሪካ ድምጽም እንዳስተላለፈው ከዚያም ቀደም ብሎ ጥናታቸው ይፋ ከመደረገው በፊት በሰጡን ማብራሪያ በኢትዮጵያ የሚካሄዱ ግጭቶች በዋጋ ንረትና ግሽበቱ ላይ የሚያሳድረውን ተጽዕኖ ገልጸዋል። በአሃዝ ደግፈው ያስረዷቸውን የግጭቶችን ብዛት መንስኤዎቻቸውን ዘርዝረው ከቅርብ ጊዜ ወዲህም በከፍተኛ ሁኔታ እየጨመሩ መምጣታቸውን አስረድተዋል። እነዚህም በመንግስት መዋቅርና አሰራር ላይ የሚፈጥሩትን ችግርና በምጣኔ ሀብቱ ላይ የሚያስከትሉትን ጉዳት እንደሚከተለው ገልጸዋል።
የመንግስት መዋቅሮች እንዲህ መከፋፈል ሲበዛ መዋቅሮች ልክ የመንግስት አገልግሎቶች ተከፋፍለው በክልል፣ በወረዳ፣ በዞን፣ በልዩ ወረዳ እየተባለ በጠቅላላ ኢሌክሽን ወይም ደግሞ ብቃት የሌላቸው የመንግስት አገልግሎቶች እንዲኖሩ ያደርጋል። በዚህም የተነሳ የምናመርታቸው ምርቶች፣ የምንሰጣቸው አገልግሎቶችን ብቃት ስለማይኖራቸው ምርቶቻችን፣ አገልግሎቶቻችን በአገር ውስጥም ሆነ በውጭ ሀገር ተወዳዳሪ የማይሆኑበት ሁኔታ ይፈጠራል።
የግጭቱ መብዛት ከአገር ውስጥና በውጭ ሀገር መዋለ ንዋይን በመሳብ ረገድ እምነት እያሳጣ መምጣቱንም ዶክተር ደግዬ ገልጸዋል። በአገር ውስጥ በተለያዩ መልኮች የተከሰቱትና በከፍተኛ ደረጃ እየተስፋፉ የመጡት መከፋፈሎችና ግጭቶችን አስከትለው መፈናቀልን እያስከተሉ መሆኑን ጠቅሰዋል። ይህ በመንግስት መዋቅር ላይና እሱንም ተከትሎ በምጣኔ ሀብቱ ላይ የሚፈጥረውን ችግር ዶክተር ደግዬ እንደሚከተለው አብራርተዋል።
በሀገር ውስጥ ስንኖር ደህንነት የሚሰማ መሆን አለመሆኑ የደህንነት ችግር እየሰፋ መጥ ረጅም ጊዜ በዚህም የተነሳ የኢንቨስትመንት ኮንፊደንስ ወይም ኢትዮጵያ ውስጥ ኢንቨስት ለማድረግ ከውጭ ፎሪን ዳይሬክት ኢንቨስትመንት ለመምጣት በተለይ ከውጭ ጋር ያለውን ግንኙነት ግጭቶች በከፍተኛ ደረጃ ጉዳት ላይ ስለሚጥሉ በነዚህ የተነሳ ችግሩ የተወሳሰበ መዋቅራዊ እየሆነ አንዱ ሌላውን የተገፋው በጣም ከፍተኛ ደረጃ አሁን ተርኒንግ ፖይንት ላይ ወይም በከፍተኛ ደረጃ በጣም መሰረታዊ የሆነ ስትራቴጂክ ውሳኔ የሚያስፈልገው የፖሊሲ ሪፎርምስ ወይም በምን መልክ እንለውጥ ይሄንን የሚል መርጦ አቅዶ ታርጌት አድርጎ የመግባት ነገር እንዳለ ያመለክታል መረጃችን ማለት ነው።
እንዲህ ያሉ ጥናቶችም ሆኑ የባለሙያ አስተያየቶች በተከታታይ ቀርበዋል። ችግሮቹ አሁንም የቀጠሉና ያልተወገዱ ይመስላል። ለመሆኑ በመንግስት በኩል ባለሙያዎች የሚያስተውሏቸው ችግሮች ምንድናቸው?
አሁን ትልቁ ያለው ችግር በመንግስት በኩል ተመፍትሄ የሚነሳው እና አቅጣጫ ተመፍትሄ ማለት ምንድነው? ለምሳሌ በቂ የምግብ አቅርቦት መኖር አለበት ከሚል የሚነሳ ይሄ የትም የሚያት አካሄድ አለ። በቂ የምግብ አቅርቦት የለም ስለዚህ መኖር አለበት ከምንል ይልቅ በቂ የምግብ አቅርቦት የሌለው ለምንድን ነው ብለህ መጠየቅ ለምንድን ነው? ሁሉ ችግሩን ካልፈታ በስተቀር መፍትሄ ላይ ቁጭ ብላ ያው በጣም ጥሩ የሆነ ፖሊሲ እና አቅጣጫ ይሆናል እንጂ ብዙም ጊዜ ውጤት አያስገኝም ማለት ነው። ሪፎርሙ ዝም ብለህ ይቀመጣል። እኛ ያደረግነው ለእያንዳንዱ ብዙዎቹ ቅድም ከአርባ በላይ ችግሮችን ከለየን በኋላ በስድስት የሚፈረጁ አርባ በላይ ዝርዝር ችግሮችን ከለየን በኋላ ያደረግነው ቁልፍ የሆኑትን ችግሮች ለየን። ቁልፍ ከሆኑት ውስጥ አንዱ ሲፈታ ሌላውን አብሮ የፈታው ችግር የት ነው ይባላል የሚለውን የለየ ነው። ባይንዲንግ ኮንስትሬንት ማለት ነው። ኮንስትሬንቱን ወይም ማነቆ ካልፈታ ዘለቀ ምግብ መኖር አለበት በምግብ እህል ራሳችን መቻል አለብን ስላን ፎከሳችን እና ሀብታችንን ገንዘባችን ጉልበታችን ሁሉ ኢንቨስት የምናደርገው አልሆነ ቦታ ላይ ነው ወይም በጣም ፕሮዳክቲቭ አንሆንም። አሁን ባለው ሁኔታ አላማው ያ ነው፣ ግን አገባባችን መፍትሄ ለመስጠት የምንሄድበት አካሄድ አሁን መንግስት ብዙውን ጊዜ ብዙ ችግሮችን ለመፍታት ጥረት ያደርጋል፣ ግን ብዙዎቹ ውጤታማ አይደሉም።
ዶክተር ደግዬ በውጭ ምንዛሪ በኩል ያለው እጥረት ትልቅ መሆኑን ገልጸው በመንግስት በኩል ይህን ችግር ለማስወገድ የሚካሄድበት መንገድ ትክክል አለመሆኑን ተናግረዋል።
የውጭ ምንዛሬ ችግር ትልቅ ችግር ነው። እጥረት እንዴት ትፈተዋለህ? መፍታት አትብለህ በቃ የኢትዮጵያን ጂዲፒ አሁን 10% ቢሆን በሚቀጥሉ አመት 25% አደርሳለሁ ስላልካት መሰረታዊ ቁልፍ ችግሩ የት ጋር ነው ያለው? ቁልፍ ችግሩ እኛ በከፍተኛ ዳ ለውጭ ምርት ማከራቻል። ይሄ ደግሞ ወዴት ይሄዳል? የግብርና ምርቶች እንኳ ራሳቸው በከፍተኛ ደረጃ ነፍስ ወከፍ ነው እየቀነሰ ነው። ስለዚህ ኤክስፖርት ማድረግ ስላለበት እና የውጭ ምንዛሬ ክምችት እጥረቱን ለመፍታት መንገድ እጥረት ያለ ያላቸውን ምርቶች ኤክስፖርት እናደርጋለን። ለምሳሌ ኢትዮጵያ በከፍተኛ ደረጃ ውድ ለሀገር ውስጥ ውጭ ኤክስፖርት ይደረጋል። የዘይት እህሎች የቅባት እህሎች በሙሉ ኤክስፖርት ይደረጋሉ። አብዛኛው ማለት ይቻላል ዘይት ምንም የለም። እንደገና እናደርጋለን ሀገር ውስጥ ያለውን ፍላጎት ሳናሟላ በእጥረት ውስጥ ኤክስፖርት እናደርጋለን። ለምን? የውጭ ምንዛሬ በጣ እጃችን ሀገራችን አስሮ ስለሚይዘም ማለት የዚህ አይነቱ አፕሮች ብዙ የሚያስኬድ አይደለም። ዋናው ጠቃሚ ነገር በአጭር ጊዜና በመካከለኛ ጊዜ በረጅም ጊዜ ሊፈቱ የሚችሉ ችግሮችን ለይቶ መንቀሳቀስ ያስፈልጋል።
የምጣኔ ሀብቱን መሰረታዊ ችግሮች የዋጋ ንረትንም ሆነ ግሽበትን ለመከላከል ባለሙያዎች በመንግስት በኩል መደረግ አለባቸው ብለው የሚሏቸው ነገሮች ምንድን ናቸው?
በእኛ በኩል ለምሳሌ በአጭር ጊዜ መደረግ አለበት ብለን የምናምነው በጣም ሰፕላይ ማኔጅመንት ወይም አቅርቦቱን ራሱ ማኔጅ ማድረግ የሀገር ውስጡንም ኢምፖርት የሚደረገው ለምሳሌ ኢምፖርት መደረግ ያለበት ምንድን አሁን እጥረት አለብን። ፕሬሰት ማለበን ውስኪ ነው ኢምፖርት ማድረግ ያለብን ወይስ እንዴ ነው ወይስ ዘይት ነው? ይሄንን በሙሉ የምንፈልገውን የምናስገባበት የውጭ ምንዛሬ መጠን ስለሌለን ሰለክቲቭ መሆን አለብን። ፕራይሳይዝ ማድረግ አለብን፣ መለየት አለብን፣ ቅድሚያ ማውጣት አለብን። ይሄን የሚሰራ አካል የዋጋ ግሽበት የቀጥሎ አመት ይሄን እዚህ ደረጃ ሳለብን የሚል ኢንፍሌሽን ታርጌቲንግ እንደገና ምን ነጥችን እንደጉም የትኞቹ ሸቀጦች ለመካ ምግቡ የተወሰኑ ሸቀጦች ሊደጉ መንግስት እያገደ ነው። እንደዚህ የመሳሰሉትም ሌሎች እነዚህ የተኞ ሸቀጦች ናቸው መደጎም ያለባቸው። ማን ነው ይሄን የሚመጣቸው? እነዚህን አክቲቶች በሙሉ ስራዎች የሚሰሩ በተለያየ ሴክተር መስሪያ ቤቶች የተለዩ አካሎች የሚገቡበት ይሄ ማን ያስተባብረዋል? ስለዚህ በእኛ እምነት ሰፕላይ ኤንድ ፕራይስ ስታብላይዜሽን ቦርድ ለጊዜው መቋቋም አለበት። አሁን ችግሩን ትንሽ ለማረጋጋት የአቅርቦትና የዋጋ ማረጋት ቦርድ መቋቋም አለበት የሚል እምነት አለብኛ። ይህንን የተበተነ እንቅስቃሴ በአግባቡ የመንግስትን ፎከስ ወስዶ ትንሽ ሊያረጋጋ የሚችል እየታመስን የመንግስትም ብሔራዊ ባንክ ኢንተረስት ሬትን እጨምራለሁ ቀንሳለሁ ሲል፣ ሌላው ደግሞ ዲፖዚትን ቀንሳለሁ እጨምራለሁ ሲል፣ ቀጥ ገበያው ደግሞ እንዲህ አደርጋለሁ እቆጣጠራለሁ ሲል እርስ በርሱ እንዲያውም ነገሩን ኮምፕሊኬት የሚያደርግ ችግሩን የሚያባብስ ነገር እንዳይሆን ይህንን ሃርሞናይዝ አድርጎ የሚበራል ቦርድ ካልተቋቋመ በጣም በጨበጣ የምንጓዝበት ሁኔታ ይኖራል የሚል እምነት አለን። ይሄ በጣም አርጀንትሊ በአጭር ጊዜ መቋቋም ያለ
የምጣኔ ሀብት ባለሙያው ዶክተር ደግዬ ጎሹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። የምሽቱ መጨረሻ ወዳደረግነው ቅንብር ነው የምንወስዳችሁ። የኢድ አከባበር በዩናይትድ ስቴትስ
Thank you.
በእንግሊዘኛው አጠራር Council of American Islamic Relations ባጭሩ ኬር የተባለው ተቋም እንዳመለከተው ባለፈው የአውሮፓውያን 2021 ዓመተ ምህረት ዩናይትድ ስቴትስ ውስጥ እስልምና ጠልነትና ፍራቻ እንዲሁም በሙስሊሞች ላይ የሚፈጸም የጥላቻ ጥቃት ጨምሯል ይላል። ኬር ታዲያ ውጥረቱን ለማርገብ ውህዳን ማህበረሰቦችን ያገናኙ ውጥረቱን ለማርገብ መሞከር እንደሚገባም ይመክራል። እዚህ ጎረቤት ቨርጂኒያ ውስጥ ያለ የሲክ እምነት ተከታዮች ማህበረሰብ የተባለ ያዘጋጀውን የረመዳን ጾም ወር ማብቂያ የኢዳል ፈጥር በዓል የአሜሪካ ድምጹ ሳኪብ አል እስላም ተከታትሎታል። ቆንጅታየ እንደሚከተለው ታቀርባለች።
የዘጠኝ ዓመቷ ሶና አግሃ የበዓል ዝግጅቱ ላይ የወደደቻቸው ነገሮች ተገዛዝተውላታልና ደስ ብሏታል።
The nice dress, the henna.
ቆንጆ ቀሚስ ሂና ጌጣጌጥ ተገዝቶልኛል።
የኢዳል ፈጥር በዓል ዋዜማ ቻንድራአት በራማዳን ወር ፍጻሜ ቤተሰቦችና ጓደኞች የኢድን ቀን የምታበስረውን ጨረቃ መውጣቷን እየተከታተሉ ተሰባስበው የሚያከብሩት ነው። ይሄኛው በዓል ግን ለየት ያለ ነው። ከበዓሉ ታዳሚዎች አንዱ አግሃ ካዛልባሽ እንዲህ ሲሉ ይገልጹታል።
This is a very special, you know why?
ይሄኛው በዓል በጣም የተለየ ነው። ለምን መሰለ? ባሉን ያዘጋጁት የሲክ እምነት ተከታዮች ናቸው።
የሲኩ ማህበረሰብ ለእስልምና ተከታዮች ያሰናዳው የኢድ በዓል ዝግጅት ሰፋ ያለም መልእክት አለው። ያም የፓኪስታን ሙስሊሞች ከሲኮች ጋር በመቻቻል በመኖራቸው ለማመስገን ነው። ከኢድ ዋዜማ ክብረ በዓሉ አዘጋጆች አንዱ የሆኑት ኩሊፕ ጊል እንዲህ ሲሉ ያስረዳሉ።
Since I came to United States, mostly my friends
United States ከመጣው ጀምሬ አብዛኞቹ ጓደኞቼ ፓኪስታናውያን ሙስሊሞች ናቸው። እንደወንድሞቼ ነው የምቆጥራቸው። አንድነን ብለን ነው ሁላችንም የምናስበው። ይህም ባለ ያዘጋጅንበት ምክንያት ለብዙ ዓመታት ፓኪስታናውያን በሀገሪቱ ያሉ የሲክ እምነት ቤቶችን በክብር እየተንከባከባችሁልን ስለሆነ ነው።
በህንድና በፓኪስታን ድንበር ካለ ቪዛ መተላለፊያ ካርታፑር ኮሪዶር የተባለ ሃይማኖታዊ ጎዳና አለ። ፓኪስታን የሚገኘውን ካርታፑር ሳሂብ የሚባለውን የሲክ ቤተ እምነት ከሶስት ዓመታት በፊት ህንድ ውስጥ ከተከፈተው ጉርድዋራ ዴርባባ ባናክ ከተባለው ቤተ እምነት ጋር ያገናኛል። በቨርጂኒያ መናሰስ በሲክ ማህበረሰብ በተዘጋጀው የኢድ በዓል ላይ ብዛት ያላቸው የተለያዩ ሃይማኖቶችን የሚከተሉ ማህበረሰቦች አባላት ተገኝተውበታል። የሂንዱ እምነት ተከታዩዋ ማንጁ ማቱር እንዲህ ብለዋል።
ሁሉም ነገር ከሃይማኖት በላይ መሆን ያለበት ይመስለኛል። እንደ ሰባዊ ፍጥሯን እርስ በርሳችን በደስታ መተሳሰርና የተሟላ ህይወት መኖር አለብን።
ኬሊ ጎልድበርግ የአይሁድ እምነት ተከታይ ሲሆኑ በኢድ በዓል ዝግጅት ላይ ሲገኙ የመጀመሪያ ጊዜያቸው ነው።
እንደዚህ አይነት ዝግጅቶች ከሌላ ማህበረሰብ ባህል ጋር ለመተዋወቅና ለመረዳት እድል ይፈጥራል። እስልምና የሰላም ሃይማኖት መሆኑን እንድናውቅ ይረዳናል። እንደዚህ ደግሞ ሙስሊሞችና የሌላ እምነት በመሉበት አዳራሽ ታድሞ ይህንን ግንዛቤ ማግኘት ትልቅ እድል ነው። ከዚህ የተሻለ እድል አይገኝም።
ለሙስሊሞች ደግሞ በሲኮች ማህበረሰብ የተዘጋጀው ይህ የኢድ በዓል እየተባባሰ ነው ለተባለው እስልምና ጠልነት በቀጥታ ሳይሆን ለመወያየት እድል የሚፈጥር ነው። ዙልክፊካር ካዝሚ ሲኮች ባሰናዱት በዓል ላይ ከታደሙት የእስልምና እምነት ተከታዮች አንዱ ናቸው።
So it's the right time I think that people should
የእስልምና ጠልነት በቀጥታ የተገናኙ ጉዳዮችን እንዴት ማስተናገድ እንደምንችልና መፍትሄ እንደምንፈልግ ሰዎች ሊያውቁ ይገባል።
የተለያዩ የሃይማኖት እምነቶች ተከታዮች ህብረት በዋይት ሃውስ ቤተ መንግስት ትናንትና በተከናወነው ዝግጅትም ላይ ተንጸባርቋል። ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ባሰናዱት የኢድ አልፈጥር ግብዣ ላይ እድሜ ጠገቡን የሃይማኖት ነጻነት ለሁሉም የሚለውን የአሜሪካ መርህ እናጠናክራለን እናከብራለን ሲሉ ቃል ገብተዋል።
አድማጮች አሁን የዝግጅት ክፍላችንን ማስታወሻ እናሰማችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ ለምሽቱ ያዝነውንም በዚሁ መቋጨታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስመርና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ምሽት ረቡዕ ምሽት 3 ሰዓት ላይ